ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች ከፍተኛ የሆነ ጥቅም የሚሰጥ መሆኑን ለማስረዳት እድል ያገኘንበት ነው። ሌሎቹ ሀገሮችም ግብጽም ሱዳንም ያላቸውን ሀሳብ ለማስረዳት ጥረት አድርገዋል።
ግድቡን ምንም ከሚሰራበት ፍጥነትም ሆነ ከመጨረስ ወደኋላ የሚያግድ የለም። ብዙ አካላቶቹ በነገራችን ላይ የኮርቻ ግድብ የምንለው አልቋል፣ የአንድ ወር ስራ ነው የሚቀረው። አሁን ግራና ቀኝ ግድቡ መጨረሻው አናት ላይ ደርሷል። ተርባይኖች 9 ተርባይኖች ተጓጉዘው ሳይት ላይ አሉ። የተከላ ሂደት የሁለቱ እየተካሄደ ነው።
የቀደሙት የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አቶ ስለሺ በቀለ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
በትግራይ ክልል የሚንቀሳቀስ ባይቶና የተባለ አዲስ ፓርቲ መስራች ጉባኤውን በማካሄድ አመራሮችን መርጫለሁ ይላል። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል።
አሁን ርዕሰ ዜናዎችን እናሰማለን። ከ11 ሚሊዮን የደቡብ ሱዳን ህዝብ 1 ሚሊዮን የሚሆነው በከባድ ጎርፍ መጥለቅለቅ አደጋ ከፍተኛ የንብረት ውድመት እንደደረሰበት የዓለም የምግብ ፕሮግራም WFP አስታወቀ። ህዝቡ ህይወት አድን አጣዳፊ እርዳታ እንደሚያስፈልገውም ድርጅቱ አስታውቋል። የበርሊን ግንብ ከፈረሰ 3 አስርተ ዓመታት ቢያልፉም ዋሽንግተንና አጋሮቿ ሀገሮች አሁንም ኮሚኒስት ተቃዋሚዎቻቸውን መገዳደራቸው አልቀረም። ነፃው ዓለም ደግሞ ከሩሲያና ከቻይና የሚደቀንበትን አደጋዎች መከላከሉን መቀጠል አለበት ትላለች ዩናይትድ ስቴትስ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥቅምት 21 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አረንጅ ፍሳየንን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ከ11 ሚሊዮን የደቡብ ሱዳን ህዝብ 1 ሚሊዮን የሚሆነው በከባድ ጎርፍ መጥለቅለቅ አደጋ ከፍተኛ የንብረት ውድመት እንደደረሰበት የዓለም የምግብ ፕሮግራም WFP አስታወቀ። ህዝቡ ህይወት አድን አጣዳፊ እርዳታ እንደሚያስፈልገውም ድርጅቱ አስታውቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ትዝታ በላቸው ታቀርበዋለች።
የደቡብ ሱዳን መንግስት በባህር አልጋዘል በግሬተር አፐር ናይል እና በግሬተር ኢኳቶሪያል ስቴት ግዛቶቹ የአስቸኳይ ጊዜ አዋጅ አውጇል። ከረጅም ዓመታት ወዲህ የደረሰ ከፍተኛው የተፈጥሮ አደጋ ላለው ዓለም አቀፍ ማህበረሰብ እርዳታ እንዲያደርግለት ተማጥኗል። የተባበሩት መንግስታት ድርጅት ያወጣው ዘገባ እንደሚለው በአንዳንድ የአገሪቱ አካባቢዎች ዓመቱን ሙሉ የሚጥል የዝናብ መጠን በሳምንታት ውስጥ ወርዶ ቤቶችና ከብቶችን ጠራርጎ ወስዷል። መንገዶችና የአውሮፕላን ማረፊያዎች ስለወደሙ ገጠሮችን መድረስ አልተቻለም። WFP የዓለም ምግብ ፕሮግራም በብዙ ሺዎች የሚቆጠሩ ሰዎች ቤት የለሾች ሆነው ጊዜያዊ መጠለያ ውስጥ እንደሚገኙ ገልጿል። ከጎርፍ ማጥለቅለቁ በፊትም ቢሆን ከ4 ሚሊዮን በላይ የሚሆን የአገሪቱ ሕዝብ በምግብ እጦት እንደሚቸገር ድርጅቱ ተናግሯል። የዓለም ምግብ ፕሮግራም ቃል አቀባይ ሄርቪ ቨርስሁለን በጎርፍ ማጥለቅለቁ ከተጠቃው 1 ሚሊዮን ህዝብ 3/4 አጣዳፊ የምግብ እርዳታ ያስፈልገዋል ብለዋል። ድርጅቱ ለእርዳታ አቅርቦት 5 ሄሊኮፕተሮችን እንዳቀረበ ጠቅሰው ተጨማሪ ምግብ ለተጎጂዎች ለማድረስ 40 ሚሊዮን ዶላር እርዳታ ከዓለም አቀፍ ማህበረሰብ ተማጥነዋል።
ትዝታ በላቸው ለዘገባው እናመሰግናለን። የበርሊን ግንብ ከፈረሰ 3 አስርተ ዓመታት ቢያልፉም ዋሽንግተንና አጋሮቿ አሁንም ኮሚኒስት ተቃዋሚዎቻቸውን ይታገሉ የነበረው አላበቃም። ነጻው ዓለም ከሩሲያና ከቻይና የሚደቀኑበት አደጋዎች መከላከሉን መቀጠል አለበት ትላለች ዩናይትድ ስቴትስ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በርሊን ባለው የብራንድንበርግ በር ላይ ሆነው ዛሬ ባሰሙት ንግግር ሩሲያ ጎረቤቶቿ አገሮችን ትወርዳለች፣ የፖለቲካ ተቃዋሚዎችን ትገላለች ነው ያሉት። የሩሲያ ባለስልጣናት በክሪሚያ ታርታሮችና የሩሲያ ወረራ በመቃወም በሚሰሩ ኡክራይናውያን ላይ ወረራ ይካሄዳል፣ በደል የሚፈጸማል ሲሉ ፓምፒዮ ከሰዋል። ከፍተኛው ዩናይትድ ስቴትስ ዲፕሎማት ቻይናንም ነቅፈዋል። የቻይና ኮሙኒስት ፓርቲ በአገሪቱ ላይ አዲስ የአምባገነንነት ራዕይ የቀየሰ ነው ሲሉ የውጭ ጉዳይ ሚኒስትሩ ተችተዋል። የቻይና ኮሙኒስት ፓርቲ ህዝቡን የመጨቆን ዘዴ ይጠቀማል፣ የሚነቅፉትን ሰዎች የመንቀሳቀስ መብት ያግዳል። የሺንዚያንግን ወደ ውጭ ሀገራት የተሰደዱ ሙስሊም ቻይናውያን ቤተሰቦችን ያዋክባሉ ብለዋል ፓምፔዮ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሽዋንግ በበኩላቸው ፓምፔዮ ቀደም ሲል ስለ ቻይና ኮሚኒስት ፓርቲ ለተናገሩት ምላሽ ሰጥተዋል። ቻይና የምትደቅነው አደጋ አለ በማለት ፓምፔዮ የቻይናን የፖለቲካ ስርዓት ነቅፈዋል። አነጋገራቸው በርዕዮተ ዓለም ላይ ባላቸው ያለመቻቻል አመለካከትና በቀዝቃዛው ጦርነት ወቅት አስተሳሰብ የተሞላ ነው ሲሉ የቻይና መንግስት አበክሮ ይቃወማል ሲሉ ቃል አቀባዩ ምላሽ ሰጥተዋል።
ፕሬዚደንት ትራምፕ የፈለጉት ነገር ቢኖር የዩክራይን ፕሬዚደንት የድምፅ ማጉያ ይዘው ሶስት ቃላትን እንዲሉ ነው። የምርመራ በአደባባይ ክሊንተን የሚሉትን ቃላት እንዲያሰሙ ነው የፈለጉት በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለስልጣን ለመርማሪዎች ቃላቸውን ሰጥተዋል። ትራምፕ ለክስ የሚያበቃ በደል ፈጽመው እንደሆነ ለማወቅ ምርመራ እያካሄዱ ያሉት ዲሞክራቶች ምክትል የውጭ ጉዳይ ሚኒስትር ጆርጅ ኬንት ባለፈው ወር የሰጡትን ቃል በጽሑፍ መልክ ይፋ አድርገዋል። ትራምፕ ከቮሎዲሚር ዘለንስኪ ሊሰሟቸው ስለፈለጉት ቃላት ከትራምፕ ጋር በቀጥታ በሚሰሩ የአስተዳደር ሰዎች እንደተነገራቸው ኬንት ግልጽ አድርገዋል። ዘለንስኪ ድምፅ ማጉያ ላይ ሆነው ሲናገሩ ሶስት ቃላት እንዲኖሩ የሚል ነበር መልእክቱ ሲሉ ኬንት ተደምጠዋል። ትራምፕ በቀድሞው ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንዲያካሂዱ የዩክራይን ፕሬዚደንትን ይወተውቱ በነበረበት ወቅት አሜሪካ ለዩክራይን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገው እንደሆነ ለማወቅ ነው ዲሞክራቶቹ ምርመራ እያካሄዱ ያሉት። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ዩክራይን በዲሞክራቶችና ደጋፊዎቻቸው ስም ጣልቃ ገብታለች እንዲባልም ትራምፕ እንደሚፈልጉ ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሌላ ተያያዥ ዜና ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ መልቨኒ የተወካዮች ምክር ቤቱ በሚያካሄደው ምርመራ ቃላቸውን እንዲሰጡ የተጠየቁ ቢሆንም ከምክር ቤቱ ፊት አይቀርቡም ተብሎ ነው የተነገረው። ዲሞክራቶቹ ሊጠይቋቸው የሚፈልጉት ትራምፕ ፕሬዚዳንት ዘለንስኪ በባይደንና ልጃቸው ሀንተር ባይደን ላይ ምርመራ እንዲያካሄዱና ጫናም ለማድረግ ሲሉ ለዩክራይን መሰጠት የነበረበትን የወታደራዊ እርዳታ ገንዘብ አዘግይተዋል ከሚለው ክስ ጋር በተያያዘ መልቬኒ ለጋዜጠኞች በሰጡት አስተያየት የተናገሩትን አስመልክቶ ነው። ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ መልቬኒ ለጋዜጠኞች ከተናገሩት የተቀነጨበውም እንዲህ ይላል። ገንዘቡ በጊዜያዊ መልክ እንዲዘገይ በተደረገበት ሂደት ውስጥ ነበርኩበት። ሶስት ነጥቦች ናቸው የነበሩት። በአገሪቱ ያለው ሙስና፣ ሌሎች አገሮች ዩክራይንን በመርዳት ምግባር ይሳተፉ እንደሆን የፍርድ ሚኒስትራችን ከሚያካሄደው ምርመራ ጋር ይተባበራሉ ወይ የሚል ነው። መልቬኒ በጋዜጣዊ ጉባኤው ላይ ይህን ካሉ በኋላ ድርጊቱ ተገቢ ነበር ነው ያሉት።
በዩናይትድ ስቴትስ በመጪው ዓመት ለፕሬዝዳንትነት የሚወዳደሩ ሌላ ዲሞክራት ሳይጨመሩ አይቀሩም እየተባለ ነው። ቢሊዮነሩ የቀድሞ የኒውዮርክ ከተማ ከንቲባ ማይክል ብሉምበርግ በአላባማ የዲሞክራቶች የቅድሚያ ምርጫ ውስጥ ለመሳተፍ ማመልከቻ እንዲያስገቡ ይጠበቃል። ብሉምበርግ ለመወዳደር የመጨረሻ ውሳኔ አላደረጉም ተብሏል። ይሁንና በአሁኑ ወቅት እየተወዳደሩ ያሉት ዲሞክራቶች በመጪው ዓመት ህዳር ወር ላይ በሚካሄደው ምርጫ ትራምፕን ላያሸንፉ ይችላሉ የሚል ስጋት እንዳላቸው ሰራተኞቻቸው ተናግረዋል።
በመጨረሻም የቱርክ ፕሬዚዳንት ረጂብ ታይብ ኤርዶዋን ሞስኮና ዋሽንግተን የሶሪያ ኩርድ ሚሊሻዎች ከቱርክ ድንበር እንዲወጡ ለማድረግ የገቡትን ቃል አላከበሩም ሲሉ ከሰዋል። ሶሪያ ላይ የሚያካሄዱትን ወታደራዊ እንቅስቃሴም ለመቀጠል ዝተዋል። ዩናይትድ ስቴትስ አሸባሪዎቹን በ120 ሰዓታት ውስጥ ገደብ ለማስወጣት አልቻለችም። ሩሲያም እንደዚሁ በ150 ሰዓት ገደብ አሸባሪዎችን አላስወጣችም ሲሉ ነው ኤርዶዋን ትላንት በፕሬዚዳንት በቡዳፔስት ፕሬዝዳንት ጋር በሰጡት ጋዜጣዊ ጉባኤ ይህን የተናገሩት ኤርዶዋን ባለፈው ጥቅምት ወር ኩርዳውያኑ አማጽያን ቢያንስ 30 ኪሎ ሜትር ከቱርክ ድንበር እንዲርቁ ከሩሲያና ዩናይትድ ስቴትስ ጋርም ስምምነት አድርገው ነበር። አድማጮች፣ በመጨረሻም በአሁኑ ሰዓት በዋይት ሀውስ ፊት ለፊት ሰላማዊ ሰልፍ እያደረጉ የሚገኙ ኤርትራውያንና ትውልድ ኤርትራ የአሜሪካ መንግስት በኤርትራ የሚገኙ የህሊና እስረኞች እንዲፈቱና የሃይማኖት ነጻነት ግፊት እንዲያደርጉ እየተጠየቁ ናቸው። በእስር ላይ የሚገኙት ቅዱስ አባታችን አቡነ አንጦኒዮስ ይፈቱ፣ በእስር ላይ የሚገኙ ሁሉም ኤርትራውያን የህሊና እስረኞች ይፈቱ ሲሉ ለ13 ዓመታት በእስር ላይ የሚገኙትን ኤርትራውያን የኤርትራ ኦርቶዶክስ ፓትርያርክ እንዲፈቱ ነው የጠየቁት። በመፈክራቸውም በኤርትራ የሃይማኖት ነጻነት እንዲከበር ወትውተዋል ሰልፈኞቹ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን ዘገባዎችን ጨምሮ ከሚቀርቡት ቆየት ብለው ከሚሰሙ ዝግጅቶች አንድ ሁለቱን ለቅምሻ እንበል።
ሲዳማነት ማንነት ደቡብ በሚለው አይደንቲቲ ውስጥ ተጨፍልቋልና እንደ ሕዝብ ካለን ቁጥር ብዛት ካለን የጂኦግራፊ አቀማመጥ በመሳሰሉት ሁኔታዎች እንደ ህዝብ መታወቅ አልቻልንም ወይንም መታየት አልቻልንም።
ዶክተር ሽፈራው ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ጥናት ኮሌጅ ረዳት ፕሮፌሰር ናቸው የሰማችኋቸው። በሲዳማ ህዝብ ውሳኔ ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ ይሰጣሉ። በሁለተኛው አጋማሽ ለጥያቄው በተሰኘው ፕሮግራማችን ጠብቋቸው። አድማጮች፣ የዕለቱን አቢይ ርዕስ ላስተዋውቅና እንደ ደረሰን እናቀርባለን። ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ተገኝተው ጥብጣቡን መቁረጥ እንደሚፈልጉ ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ መናገራቸውን፣ ዋሽንግተን ዲሲ ውስጥ በተካሄደ ሶስቱ ሀገሮች ከፍተኛ ልዑካን ቡድኖች ስብሰባ ላይ የተገኙት የኢትዮጵያ ሚኒስትሮች ገልጠዋል። በፕሬዚዳንት ትራምፕ ጋባዥነት በተካሄደው በዚህ ስብሰባ ላይም የሶስቱም ሀገሮች የውጭ ጉዳይ ሚኒስትሮች በሰባ ቀናት ውስጥ ስምምነት ላይ ለመድረስ ተስማምተዋል። ቆየት ብለን እናቀርባለን ዝርዝሩን። አሁን ወደ መጽሔቱ ርዕስ እንሻገር።
የሲዳማ ህዝበ ውሳኔ የመራጮች ምዝገባ ሰላማዊና በተቀናጀ መንገድ እየተካሄደ ቢሆንም በአንዳንድ የምርጫ ጣቢያዎች የካርድ እጥረት መኖሩን ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የግብአት ችግር የለብንም፣ ጉድለት በታየባቸው ጣቢያዎች እያየሁ እያደረስኩ ነው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት አለው።
ትናንት ጥቅምት 27 2012 ዓ.ም የተጀመረው የሲዳማ ውሳኔ ህዝብ የመራጮች ምዝገባ በሁሉም የምርጫ ጣቢያዎች ዛሬም ቀጥሎ የዋለ ሲሆን የአሜሪካ ድምፅ ራዲዮ ተዛውሮ የተመለከታቸው ከሐዋሳ በ65 ኪሎ ሜትር የሚርቁት የአለታ ጩኮና የጩኮ ከተማ እንዲሁም ከሐዋሳ በ94 ኪሎ ሜትር ርቀት ላይ የሚገኘው ዳራ ወረዳ የሚገኘው የምርጫ ጣቢያዎችም የምዝገባው ሂደት እየተካሄደ መሆኑን አረጋግጧል። መራጮች የምዝገባውን ሂደት በተመለከተ ለቪኦኤ አስተያየታቸውን ሰጥተዋል።
ስሜ ሰብለ ታደለ ነው። የመጣሁት ከዚህ ከአለታ ጩኮ ስኩል ሰፈር በህዝብ ውሳኔ እንዲወሰን ተፈቅዶልን በህገ መንግስቱ መሰረት ለመጀመሪያ ጊዜ በኢትዮጵያ ይሁን በእኛ ሌሎች ክልሎች ከዚህ በፊት ዘጠኙም ክልሎች በሪፈረንደም አይደለም ታወቃል አይደል? ግን እኛ ሲዳማዎች ዛሬ በሪፈረንደም በህዝበ ውሳኔ ህዝቦች ያስፈልጋናል ብለው በራሳቸው ፍላጎት እዚህ ጋር መጥቶ በ11 ሰዓት ተነስቶ ከሌሊቱ ይኸው ተሰልፈን እስከ አሁን ለካርዱን ለመውሰድ መጥተናል። ይሄ በጣም ደስ የሚል ጉዳይ ነው። ስለዚህ እኔ በጣም ደስ ብሎኛል ይሄንንም እድል በማግኘቴ።
ስሜ ታፈሰ መራሰል ባላለው ዞን በዳራ ወረዳ በሳፋ ቀበሌ የቀበሌው ሊቀመንበር ነኝ። እኔም ተመዝግቤ ሌሎችም እንዲመዘግቡ በማድረግ ያው በቀበሌያችን ውስጥ ያለው 3 ማን 2 ምርጫ ጣቢያ ነው አለው። በሁለቱም ምርጫ ጣቢያ አትላንትና በማለዳ 12 ሰዓት ተጀምሮ 11 ተኩል ላይ ነው የተጠናቀቀው። አሁን ዛሬም እንደዛው ጧት 12 ሰዓት ነው ተጀምረው 11 ተኩል ነው የሚጠናቀቀው። ምዝገባም ጥሩ ነው። ልጆችም በጣም ጥሩ ናቸው። ህዝቡም ያው እንደምታዩት በጥሩ ሁኔታ ምዝገባውን እየመዘገቡ ነው። ህዝቡም ተሳትፎ ካርዳችን እየተቀበሉ ነው።
ለምዝገባው 10 ቀን የተያዘ ቢሆንም በሁለት ቀን ብቻ የተመዘገቡ መራጮች ቁጥር የበዛ ከመሆኑ የተነሳ ከታሰበው ቀን በፊት ቀድሞ ሊጠናቀቅ ይችላል እየተባለ ይገኛል። ምዝገባው ፍጹም ሰላማዊና በተረጋጋ ሁኔታ የተካሄደ ቢሆንም በአንዳንድ የምርጫ ጣቢያዎች የካርድ እጥረት መኖሩን ነው ታዛቢዎች ለቪኦኤ የተናገሩት።
ታመነ መኮንን ይባላል። ጣቢያው ዳማበር ጣቢያ ነው የሚባለው። አለታ ጭቆ ከተማ 02 ቀበሌ ታዛቢ ነኝ። ግብአቱ ጣቢያው ምናምን በጣም በስፋት መዘጋጀት ነበረበት። አንድም በዚህ ጉዳይ ላይ ሳይሳተፍ የሚቀር ህዝብ ስለማይኖር ዝግጅቱ ግን ያንሳል። ምርጫ ቦርድ ያዘጋጀው ምንትኑ የሚያንስ ነው እቅዱና ይሄ ምናልባት የህዝቡን ፍላጎት ለመሳተፍ ያለውን ፍላጎት ይገድቦ ይሁን እንደሚል ስጋት ነው እኛ እንደ ታዛቢ እየታዘብን ያለ ነው ነገር።
የምዝገባው ሂደት እንዴት አዩት?
የምዝገባው ሂደቱ በጣም ጥሩ ነው። ዲሲፕሊንድ ነው። ህዝቡ በፍላጎት ደስ ብሎ ተሰልፎ ከጠዋት እስከ ማታ ድረስ ሰዓቱም ሳይጨንቀው እየተሳተፈ ያለውና ይሄ ዲሲፕሊኑ በጣም ደስ የሚልና አስተማሪ ነገር ነው ያለ።
የምርጫ አስፈጻሚዎች የተሰጣቸውን ህዝባዊና አገራዊ አደራ በጥሩ ሁኔታ እየተወጡ መሆናቸው ነግረውኛል። ዛሬ ቪኦኤ በተመለከታቸው በእነዚህ ምርጫ ጣቢያዎች እስከ ማምሻው ከ800 እስከ 1000 የሚደርሱ መራጮች ተመዝግበዋል። አጠቃላይ የምርጫ ሂደት ሰላማዊ ሆኖ እንዲጠናቀቅ የአካባቢ መንግስት አካላት ዝግጁ መሆናቸውን ያለታ ጩኮ የጩኮ ከተማና የዳራ ወረዳ አስተዳደር ኃላፊዎች ተናግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ካርድ እጥረት በተመለከተም ጉድለት መኖሩና ተጨማሪ ካርድ መላኩን የቦርዱም የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ገልጸዋል።
ዛሬ ሪዘርቭ ስንበትን ነው ያለው ምንድነው ስሙ መጠባበቂያና ተጨማሪ ካርዶችን እና ሰነዶችን ማለት ነው። ስለዚህ እንግዲህ አንተ ካገኛቸው በኋላም ደርሷቸው ይሆናል ሁሉም ጣቢያዎች ላይ በሚባል ሁኔታ። ጠዋት እኛ ራሱ ከዚህ ከሀዋሳ ስንወጣ የተጨማሪ ካርድ የሚያስፈልጋቸው ቦታዎች ተብሎ ኦልሬዲ ከሀዋሳ የመበተን ስራ ጀምረው ነበረ እና ስለዚህ ይደርሳል ብለን ነው የምናስበው። በማቴሪያል በማከፋፈል በኩል የሎጂስቲክስ ችግር የለብንም።
ባለፉት 2 ቀናት ውስጥ ምን ያህል መራጭ ነው ተመዘገበው?
እሱን አላወቅንም እውነቱን ለመናገር። ነገ ጠዋት ነው ደምረን የምንጨርሰው። አሁን ራሱ ዳታ ሰብስበን እየደመርን ነው። ስለዚህ ምሽቱን ነው የምንደምረው። ነገ ጠዋት ነው አድርስልን የምችለው።
ነገ የሚያበቃው ቅስቀሳም ዛሬም በእነዚህ ወረዳዎችና ከተሞች ሲደረጉ ተመልክቻለሁኝ። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው እናመሰግናለን። በትግራይ ክልል በሚንቀሳቀሰው የባይቶና ፓርቲ መስራች ጉባኤውን በማካሄድ የአመራሮችን መምረጡን አስታውቋል። ፓርቲው በዛሬው ዕለት ባወጣው መግለጫ ለህዝቡ እድገትና ለውጥ ሀገር በቀል እውቀትን መሰረት እንደሚያደርግ ገልጿል። ትግራይ የሀገር የሚመስል መንግስት እንዲኖራት እንታገላለን ይላል ባይቶና። የ212 ብሔራዊ ምርጫ በጊዜው መካሄድ አለበት ሲል ጥሪ ያቀረበው አዲሱ ፓርቲ ምርጫው ካልተካሄደ ግን የትግራይ መንግስትም ህጋዊነት ስለማይኖረው በክልሉ ምርጫ ለማካሄድ ዝግጁ ሊሆን ይገባል ይላል። ለዝርዝሩ ሙልጌታ ጽባሃ።
ብሔራዊ ባይቶ አባይ ትግራይ ባይቶና ከተመሰረተ 6 ወራት እንዳስቆጠርና ከምርጫ ቦርድ ሙሉ እውቅና እንዲያገኝ እየሰራ መቆየቱ ተገልጿል። ጥቅምት 22ና 23 2012 ዓ.ም ፓርቲው መስራች ጉባኤ አካሂዶ አመራር እንደመረጠ የፓርቲው ሊቀመንበር ሆነው የተመረጡ አቶ ኪዳና አመነ ገልጸዋል።
ድርጅታችን ወደ ብሔራዊ ምርጫ ቦርድ ማመልከቻ አስገብቶ ማሟላት ያለበትን ፎርማሊቲዎች በጥንቃቄና በከፍተኛ ጥራት በማሟላት ስኬታማ የሆነ ጉባኤ አድርጓል። ጉባኤያችን 21 የማዕከላዊ ኮሚቴ አባላት፣ 9 የስራ አስፈጻሚ አባላት፣ 5 የቁጥጥርና ኮሚሽን አባላት መርጧል። የባይቶን አመራር ከፍተኛ የሃየር ኤጁኬሽን ፕሮፋይል ያላቸው የተሻለ የፖለቲካ ስብዕና ያላቸው አመራሮች ያካተተ
በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች በተለየ መልኩ የክልሉን እውቀት በመጠቀም ለትግራይ ሕዝብ እድገትና ለውጥ ለማምጣት እንሰራለን ብለዋል። ፓርቲው ከቂምና በቀል ርቆ የሐሳብ ልዩነት አክብሮ እንደሚሰራ ተናግሯል። አቶ ኪዳንም
በጉባኤው ባሳለፈው ውሳኔ መሰረት የሚከተለው ርዕዮተ ዓለም የባይቶ ስርዓት ነው። የባይቶ ስርዓት አገር በቀል አስተሳሰብ ሲሆን የሚከተለው ርዕዮተ ዓለም ከታች ወደ ላይ የሚከተል ፌዴራሊዝም የምር ሪያላይዝ የሚያደርግ ህዝቦች የራስ አስተዳደር ሉዓላዊ የሚያደርግ የራስ አስተዳደር ጥያቄዎችን በትክክል የሚመልስ ርዕዮተ ዓለም የሚከተል ነው። ባይቶ ስንል በትግራይ ውስጥ ስንጠቀምበት የነበረው ኢንዲጂነስ ዲሞክራሲ፣ ኢንዲጂነስ ዊዝደም እና የቀደም ስልጣኔዎች ባለቤት የሆነው ህዝባችን በተለይ የአክሱም ስልጣኔ፣ የዳማት ስልጣኔ መሰረት አድርጎ ህዝባችን ገናና መንግስት ገንብቶ እንደነበረ ይታወቃል። ህዝባችን የራሱ የኢኮኖሚ ፍልስፍና፣ የፖለቲካ ፍልስፍና፣ የማህበራዊ ፍልስፍና ያለው ህዝብ ነው። የትግራይ ህዝብ የራሱ የግዕዝ ፊደላት፣ የግዕዝ ቁጥሮች፣ ሰብአዊ ፊደላት የፈለሰፈ ከቀደምት የሰለጠኑ ህዝቦች አንዱና ዋናው ነው። ስለዚህ የእኛ አስተሳሰብ ከዚህ የሚቀዳ ይሆናል ማለት ነው።
ባይቶና በአሁኑ ጊዜ በትግራይ ሰፊ ድህነት አለ ብሎ እንደሚያምንና በተጨማሪም የጸረ ዲሞክራሲ አሰራርና የመልካም አስተዳደር ችግር በክልሉ በመኖሩ ይህ እንዲፈታ ይታገላል ብለዋል። በኢኮኖሚ ዘርፍ ክልሉን እንደየአካባቢው የተፈጥሮ ሀብት በመለየት በግብርና ኢንዱስትሪ፣ ቱሪዝም እና ማዕድን እንዲለማ እንሰራለን በማለት ገልጸዋል። ትግራይ ሙሉ የመንግስት ቁመና ያለው የሀገር የሚመስል መንግስት ወይም ደግሞ ዲፋክቶ ስቴት እንዲኖራት እንታገላለን ያሉት ደግሞ የፓርቲው ስራ አስፈጻሚ አባል አቶ ክብሮም በርሀ ናቸው። አቶ ክብሮም የትግራይ ክልል ቴሌኮም፣ መብራትና ባንክ እንዲኖራት እንሰራለን በማለት ገልጸዋል። ከሌሎች የኢትዮጵያ ፌዴራሊስት ኃይሎችም በጋራ ለመስራት ዝግጁ ነን ብለዋል።
ህገ መንግስቱ በሚሰጠን መብት መሰረት ነው። እስካሁን ያልተጠቀምናቸው በርካታ መብቶች አሉ። 99.9 የፌዴራሊዝም ጽንሰ ሀሳቦችና እሳቤዎች አልተገበርንም። ስለዚህ ህገ መንግስቱ ባለው ጸጋ፣ ባለው መብት መሰረት መብታችንን እንጠቀማለን ለማለት ነው። ከዛም በዘለለ መንገድ ይሄ መብት አልሰጣችሁም የሚለን አካል ካለ አንቀጽ 39 ላይ በተቀመጠው መሰረት ራሳችንን በራሳችን የማስተዳደር መብት ያለ አንዳች ሀፍረት ሬዝ እናደርጋለን ማለት ነው። ይሄ ማንም ኃይል ሊያውቀው የሚገባ ነው። ምናልባት ይህንን በማድረግ እኛ የመጀመሪያዎቹ አንሆንም። ሌሎች ተባባሪዎችም እንደሚኖሩን በልበ ሙሉነት መናገር ይቻላል። ስለዚህ ወደ ትግል ሜዳው ስንገባ አሸናፊ የማይኖርበት ትግል ስለሚሆን የሚያዋጣው መንገድ ከስልጣን ሰካር ወጥቶ ወደ ጠረጴዛ ማውረድ ነው የሚሆነው። ስለዚህ እንደ ትግራይ የምናስበው ነገር ምንድን ነው? ሰልፍ ሰፊሸንሲን ማምጣት አለብን። ህዝባችን ከእርዳታ ተላቆ በሀገር ውስጥ ያለ ሀገር እንዲሆን የራሱ የሆነ ፍትህና ዲሞክራሲ የሚያነግስበትን አሰራር እንዲኖር፣ በፌዴራል መንግስት ደረጃ ደግሞ አሁን የሚደረጉ አካሄዶች ለምሳሌ በሃውስ ኦፍ ፌዴሬሽን የማይኖሪቲስ ቦታ ዜሮ ነው ማለት ይቻላል። ብዙ ቁጥር ያላቸው ህዝቦች ትንሽ ቁጥር ያላቸውን ህዝቦች እንዳይደፈጥጡ አሁን ኢትዮጵያ ላይ እንደምናየው አዝማሚያ ማለት ነው የስልጣን ሰካራሞች መጥቶ ትንንሾችን እንዳይደፈጥጡ በሁለተኛው ቤት ሰከንድ ሃውስ በሚባለው ላይ እኩል ውክልና ይኖራቸዋል። ትግራይና ኦሮሚያ፣ ትግራይና አማራ፣ አፋርና አማራ እኩል ውክልና ስለሚኖራቸው በመጀመሪያው ሀውስ የሚወሰነውን ውሳኔ ካውንተር የማድረግ መብት ይኖራቸዋል ማለት ነው።
በትግራይና ኤርትራ ህዝቦች ግንኙነት እንዲጠናከር እንሰራለን ያሉት አቶ ክብሮም የኤርትራን ሉዓላዊነት ባከበረ መልኩ በተለይ ህዝብ ለህዝብ ግንኙነት ቀድሞ ወደ ነበረበት ሰላምና ፍቅር እንዲመለስ እንደሚሰሩ ገልጸዋል።
የኤርትራ ህዝብና የትግራይ ህዝብ በሴረኞች ስራ እንደተለያየ እንረዳለን። ይሄ ለእኛም ለኤርትራ ኤሊቶችም ለኤርትራ ህዝብም ግልጽ ነው። ለዚህ ማሳያው ደግሞ ዛላምበሳ ላይ የተደረገው የመስከረም አንዱ የህዝብ ትዕይንት ነው የሚሆነው። ህዝቡ በፖሊስ ቢከለልም፣ በወታደር ቢከለልም፣ በሴረኛ ፖለቲከኞች ቢከለልም ያንን ጥሶ አንድ ውቅያኖስ ፈጥረዋል። ስለዚህ ይህንን ተፈጥሯዊ የሆነ የህዝቦች አንድነት የምናስጠብቅበት የፍቅርና የአንድነት አካሄድ ይኖረናል ማለት ነው። በመሰረቱ ባይቶና በትግራይ ብቻ ሳይሆን በኤርትራም ጽኑ መሰረት ያለው ስርዓት ነው። ሁለቱንም የማገናኘትና በመሀል የቆመው የበርሊን ግንብ የማፍረስ የቤት ስራ ደግሞ የእኛና የአጋሮቻችን የቤት ስራ እንደሚሆን ጠንክረን እናምናለን።
ምርጫ 2012 በጊዜው እንዲካሄድ ጥሪ አቅርበው በፌዴራል ደረጃ ምርጫው ካልተካሄደ የትግራይ መንግስት ህጋዊነት እንዲኖረው በክልሉ ምርጫ ለማካሄድ ዝግጁ ሊሆን ይገባል ብለዋል አመራሮቹ። በትግራይ ከሚገኙ ሁሉም ፓርቲዎች ጋር የክልሉ ህዝብ ህልውና ለማስጠበቅ አብረን ለመስራት ዝግጁ ነን ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮች ሙልጌታ ጽብሃን እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 በናይል ሳትም ጭምር ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። አድማጮች አሁን ወደ ለጥያቄው መልስ ፕሮግራም እንወሰዳችሁ። ቀጥሎ ይቀርባል።
አሁን ለጥያቄው መልስ ነው ዝግጅቱ። ሲዳማን የሲዳማን ክልላዊ አስተዳደርነት ጥያቄ አስመልክቶ ህዝበ ውሳኔው የፊታችን ህዳር 10 ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምንድን ነው? ሲዳማ ክልል ብትሆንስ በዚህ ምክንያት ህገ መንግስቱ መሻሻል ይኖርበት ይሆን? ከሌሎች የደቡብ ብሔር ብሔረሰቦችና ዞኖችስ ጋር የሚኖራት ግንኙነት እንዴት ይሆን? የሐዋሳ ከተማ ስጣ የሚሉና ሌሎች በርካታ ጥያቄዎችም ደርሰውናል። ጥያቄዎቹን በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ይመልሳሉ። አዘጋጅና አቅራቢ ትዝታ በላቸው ናት። ክፍል አንድ እንሆ ቀጥሎ ይቀርባል።
ዶክተር ሽፈራው ሙለታ አዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር፣ ስለ ትብብሮ አመሰግናለሁ።
እኔም ስለ ጋበዛችሁኝ አመሰግናለሁ ትዝታ።
እሺ እንግዲህ ሰሞኑን በሲዳማ ህዝበ ውሳኔ ላይ ያላችሁን ጥያቄ ላኩልን እያልን አድማጮች ስንጋብዝ ነበረ። ከእርሶ ጋራም አብረው እንዲቀርቡ ዶክተር ኬሪያዲን ተዘራን ጋብዘን ነበረ። ዶክተር ኬሪያዲን ስለ ሲዳማና ደቡብ ብሔር ብሔረሰቦች ክልል ጥናት ካደረጉ ምሁራን አንዱ ነበሩና እሳቸው ዛሬ ወቅታዊ የሲዳማ ክልልነት ጥያቄ ላይ ብዙም ላልጨምር እችላለሁ ስለ ጥናቱ ብቻ ከተነጋገርን ነው እንጂ፣ አድማጮቻችሁ ደግሞ ምናልባት ማወቅ የሚፈልጉት ስለ ወቅታዊ ጉዳይ ነው ብለው ይቅርታ ጠይቀው ቀርተዋል። እኛም ለአድማጮቻችን ይህንን ለማሳወቅ እንወዳለን እና ዶክተር ሽፈራው ከእርሶ ጋር እቀጥላለሁ። ስለዚህ በጣም አመሰግናለሁ። አሁን የመጀመሪያውን በድምጽ የመጣልንን ጥያቄ አሰማውታለሁ።
ተናስተልኝ እንደበሉያችሁ አምሽታችኋል። የአሜሪካ ድምጽ ራዲዮ ሚሊዮን አደም እባላለሁ ከዋሽንግተን ዲሲ። የጥያቄው መልስ ፕሮግራም ላይ ለሲዳማ የክልል ጥያቄ አስመልክቶ ባለሙያ ጥያቄ ምንድን ነው? እኔ ሲዳማ ከኢትዮጵያ በር እስካልሄደ ድረስ በራሱ ክልል ሊተዳደር በግሌ ችግር የለም። እኔ ግን ምንድን ነው የኔ ጥያቄ፣ አሁን ማንኛውም ለወረዳ ያለውን ብሔረሰብ ይሁን ወረዳ ያለውን ብሔረሰብ ብትጠይቁት 100% ክልል መሆን ትፈልጋለሁ ብትሉት 100% ነው ድምፅ የሚሰጠው። የኔ ጥያቄ በሀገር አቀፍ ደረጃ ክልሎችን ለመከፋፈል የራሱ መስፈርት የለውም። ለምሳሌ አማራ ክልል ብንሄድ ጎንደርን ክልል መሆን ትፈልጋለህ ወይ ብለው የጎንደር አካባቢ ነዋሪዎች ድምፅ ብታሰጡ አዎ ክልል መሆን እፈልጋለሁ ብሎ ድምፅ ሊሰጣችሁ ይችላል። ወይም ደግሞ አንድ የኦሮሚያ ክልል ወለጋን ክልል መሆን ትፈልጋለህ ብትሉ ክልል መሆን እፈልጋለሁ ሊል ይችላል። ግን ምንድን ነው አገር አቀፍ መስፈርቱ? ይሄን ያህል የቆዳ ስፋት፣ ይሄን ያህል የህዝብ ቁጥር ተብሎ መለየት የለበትም ወይ? ሰዎች ለጠየቁ ብቻ ክልል ይሰጣል የሚል ጥያቄ ነው። አመሰግናለሁ።
አድማጫችንን እናመሰግናለን። እንግዲህ ዶክተር ሽፈራው ሙለታ ህገ መንግስቱም ላይ ተቀምጦ ይሆናል ይሄ መስፈርት፣ ማን ነው ክልል መሆን የሚችለው?
በጣም አመሰግናለሁ። እንግዲህ አሁን በሀገራችን ያለው በ1987 ዓመተ ምህረት የጸደቀው ህገ መንግስት ምስራል ያለው እስካልተቀየረ ድረስ ሪፈረንስ የምናደርገው እሱን ነው እና ክልል መሆን የሚገባው ማን ነው የሚለውን በግልጽ ቋንቋ አንቀጽ 47 ላይ መሟላት ካናለባቸው ቅድመ ሁኔታዎች በዝርዝር ተቀምጠዋል። ማንኛውም ብሔረሰብ እንዴት ክልል ማቋቋም እንደሚችል በግልጽ ቋንቋ ስለተቀመጠ በህገ መንግስቱ አንቀጽ 47 በተቀመጡት መስፈርቶች በሙሉ ሲዳማ የክልል ጥያቄ ደረጃዎቹን በሙሉ አሟልቶ በአሁኑ ሰዓት በ47(3) ሀመር ውሃ ላይ ያለውን ሬፍረንደም የሚለው ደረጃ ላይ ስለደረሰ በዛ አይነት መልኩ ቢታይ የሚል ነው። መስፈርቱ ብሔር ብሔረሰብና ህዝቦች ነው የሚለው ማለት ነው። በማንኛውም ጊዜ ራሳቸውን ክልል ያቋቁማሉ። ምክንያቱም በህገ መንግስቱ ትልቅ ቦታ የተሰጠው ለብሔር ብሔረሰቦች መብት ነው ማለት ነው።
የህዝብ ቁጥር፣ ቋንቋን፣ ማህበራዊ መገለጫ፣ ባህል እንዲህ ይጠቅሳል።
አንቀጽ 39 ላይ ብሔር ብሔረሰብን በግልጽ ቋንቋ ያስቀምጣል። በአንድ ጂኦግራፊክ ኤሪያ የሚኖር የራሳቸው የሆነ ባህል ያላቸው አንድ አይነት የስነ ልቦና መስተጋበር ያላቸው እያለ ያስቀምጣል። ግን በቁጥር አያስቀምጥም።
አመሰግናለሁ። ወደሚቀጥለው ጥያቄ ልለፍ። ከሎንዶን አቶ ሰለሞን የላኩልን ነው። ሲዳማ ክልል በመሆን ከሌሎች አጎራባች ብሔር ብሔረሰብ በተለየ የሚያገኘው ጥቅም ምንድን ነው? አሁን እንግዲህ በተጨባጭ ስለ ሲዳማ ነው እየተጠየቅን ያለ ነው። ምንድን ነው የሚያገኘው ጥቅም?
የሲዳማ ክልል የመሆን ጥቅሙ በተለያየ አይነት ሁኔታ መግለጽ ይቻላል። የጥያቄዎቹ ተያያዥነት ምንድን ነው የሚለውትን በአጭሩ ብናገር፣ በታሪክ የሲዳማ ሕዝብ ራስን በራስ የማስተዳደር ጥያቄ ሲጠይቅ ለረጅም ዘመን ስለነበረ፣ ለምሳሌ የሌሎቹ ህዝቦች የትግራይ ህዝብ በቲፒኤልኤፍ፣ የኦሮሞ ኤልኤፍ፣ የአፋሩ፣ የሶማሌ እነኚህ በሙሉ የትጥቅ ትግል ሲያካሄዱ የነበሩ ነበሩ። በደርግ ጊዜ ራስን በራስ የማስተዳደር ጥያቄን መሰረት አድርገው ማለት ነው። በተመሳሳይ ሲዳማም በደርግ ጊዜ ራስን በራስ የማስተዳደር ጥያቄ በሰላማዊ መልኩ ሊመለስለት ስላልቻለ የትጥቅ ትግል ሲያካሄድ ነበርና በሲዳማ አርነት ንቅናቄ ወይንም ኤስኤልኤም በሚባለው ኃላፊነት የመመለስ ሁኔታ አለ። ይህንን ማየት የምንችለው ለምሳሌ በየካቲት 14/2011 ትልቅ ሰላማዊ ሰልፍ በሐዋሳ ከተማ ተካሂዶ ነበር፣ ወደ አንድ የሚሆን የወጣበት። በዛ ጊዜ አንድ ጎልቶ ይታይ የነበረው መፈክር ምን ነበር? የክልል ጥያቄያችንን ለሚቀጥለው ትውልድ አስተላልፍም የሚል ትልቅ መፈክር ነበር። ይሄ የሚያመለክተን ሂስቶሪካል ፋይዳዎችንም የማሟላት ሁኔታ እንዳለበት ነው። ዋናው ግን ከማንነት የተገናኘ ነው፣ የሲዳማ የክልል ጥያቄነት ማለት ነው። አሁንም ባለፈው ሰልፍ ላይ ጎልቶ የወጣ የነበረው መፈክር እኛ ሲዳማ እንጂ ደቡብ አይደለንም የሚል መፈክር ነበር ማለት ነው። ይሄ የሚያሳየው ምንድን ነው? ሲዳማነት ማንነት ደቡብ በሚለው አይደንቲቲ ውስጥ ተጨፍልቋልና እንደ ሕዝብ ካለን ቁጥር ብዛት፣ ካለን የጂኦግራፊ አቀማመጥ በመሳሰሉት ሁኔታዎች እንደ ሕዝብ መታወቅ አልቻልንም ወይንም መታየት አልቻልንም። በእንግሊዝኛው ቪዚቢሊቲ የሚለው ማለት ነው። ይህንንም የማሟላት አይነት ነገር ነው። አሁን ይሄ ሁኔታ የተሟላ ይመስለኛል። ምክንያቱም የሲዳማ የክልልነት ጥያቄ ከተነሳ በኋላ ሲዳማ ማን ነው የሚለውን የኢትዮጵያ ህዝብም የዓለም ህዝብም በደንብ ስላወቀው ሲዳማነት የሚለው ምላሽ አግኝቷል።
ሲዳማ አንዱም ክልል የመሆን ፍላጎት የራስን ማንነት ከሌሎቹ የተቀሩት ብሔሮች ልዩ መሆኑን የሚያሳይበት ነው። ነገር ግን ይህንን ደግሞ በምጸት የሚመለከቱ ወይንም እንደ በጥርጣሬ የሚመለከቱ አድማጮችም አሉ። አሁን ለምሳሌ አንዱ አድማጫችን አቶ መኩሪያ ግርማ የላኩልን ጥያቄ አለ። ለመሆኑ ክልል ሲኮን ምንድን ነው ጥቅሙ? ምንድን ነውስ ጉዳቱ? ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ 28 ዓመት ላይ ኢትዮጵያን በክልል ከፋፍለው የራሳቸውን ጥቅም እንጂ ለዜጎች በትክክል የመጡ አልነበሩም። ዜጎች ከችግር አልዳኑም። ምክንያቱም እነኚህ ክልልን የሚያውጁ ኪሳቸውን በማደለብ በውጭና በሀገር ውስጥ 3 እና 4 ፎቆች ደርድረው አለሁልህ ይሉታል። ታዲያ ምን ይማሩ? ይሄንን እንግዲህ ከሌሎቹ አሁን እርስዎ ቀደም ሲል የጠቀሱት አሉ። የትግራይ ክልል ብለዋል። በወያኔ ሀርነት ትግራይ የራሱ ክልል አለው፣ የኦሮሚያ ክልል አለ፣ የአማራ ክልል አለ ተብሏል። በዚህ ነው እንጂ ለህዝብ የሚያመጣው ፋይዳ ምንድን ነው ይጠይቃሉ። ይህን ሲሉ
ትዝታን እናመሰግናለን። አድማጮች፣ የፕሮግራሙ አላበቃም። በነገው ቅዳሜ ሰፋ ብሎ ይቀርባል። ተጠባበቁን። ከኢትዮጵያውያን ወላጆች የተወለደው የ32 ዓመቱ የሕግ ባለሙያ ግርማ ይዛህ ላይ በሲያትል የኪንግ ካውንቲ ምርጫ አሸነፈ። አሁን ለደረሰበት ስኬት የበቃው እናቱ በከፈሉት መስዋዕትነት መሆኑን በመግለጽ ምስጋና አቅርቦላቸዋል። ሁለት ስራ እየሰራሁ ያሳደግኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም ይላሉ ወላጅ እናቱ ወይዘሮ አበባ አናጋው በበኩላቸው። ጽዮን ግርማ ዝርዝር አላት።
ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሙ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ ያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቀም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ አቀና። ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል።
I was working with members of Congress to show them how people are struggling in
በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበር። በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበር። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይስማኝ ነበር።
ግርማይ በህግ ተመርቆ ኒውዮርክና ሲያትል በሚገኙ የህግ ቢሮዎች ውስጥ ለአምስት ዓመታት የህግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሃውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል።
እኔ ከሶስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገችኝ የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና የሕክምና ወጪን የመሳሰሉ መሰረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ፣ ግን ደግሞ ሲያትል ውስጥ ያለው ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገደዳሉ። ይሄ ደግሞ ትክክል እንዳልሆነ ይሰማኝ ነበረ። ስለዚህም በአካባቢው ያለው ማህበረሰብ መሰረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ።
ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በአይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዕዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል።
Our parents' generation, they come to a country where they don't speak the language. A lot of them don't have the same educational access.
ታውቂያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበር። በዛ ላይ ደግሞ የኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበር እና የእናቴም ህይወት እንዲህ ከባድ ነበር። እርሷ ያገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበር። ይሄ የሆነው ባንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለኔም በጣም ደስ የሚል ነበር።
እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች።
የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱ እንደ ወላጅ እኔን እንደ እንትን በቃ ቴከር ሲያርጉኝ አታምኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል። ተጎንብሶ እንደ ሀገራችን ልጅ ማሚ ብለስሚ መርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድግሁን ምን አባ ነው እንደዛ ምታር በቃ በጣም እንትን ይለኛል፣ ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ? አንተ አታድግም መሰል ምን ሆንክ እንደዚህ የምትሆን ነው ብለው በቃ።
አድማጮች፣ ከግርማይና ከእናቱ ጋር ያደረግነው ቆይታ ሰፋ ያለ ነው እና በእሁድ ምሽት ዝግጅታችን ይጠብቁን።
አድማጮች፣ አሁን ደግሞ ወደ ቀጣዩ ፕሮግራም እንሄዳለን። በወቅታዊ ጉዳዮች ላይ የሚያተኩረው ሳምንታዊ ቅንብር ሰጣ ገባም ቀደም ብለን እንደተከታተልነው ለጥያቄው መልስ የተሰኘው ፕሮግራማችን በሲዳማ ሕዝበ ውሳኔ ዙሪያ የሁለት ወገን ሀሳቦችን ይፈትሻል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ።
መልስ ኪታንጆ እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ሜሪላንድ ነው የምኖረው። ፓርቲ አቋቁመን ከመስራት ጀምሮ የኢትዮጵያን ፖለቲካ በቅርበት እከታተላለሁ። በተለይም የደቡብን ሁኔታ፣ የተለያዩ የፖለቲካ እንቅስቃሴዎችን፣ ማህበረሰቡም እና እዛ አካባቢ ያሉ የፖለቲካ ድርጅቶችንም እንደዚሁ በማስተባበር ደቡብ አካባቢ የሚኖሩ ህዝቦችን የጋራ ጥቅም ለማስጠበቅ የጋራ እንቅስቃሴ ስናደርግ ቆይተናል። ድርጅታችን የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት ነው የሚባለው። ሁሉም ብሔር ብሔረሰቦች የተወከሉበት የፖለቲካ ድርጅት ነው። አሁንም በተወሰነ ደረጃ ይንቀሳቀሳል። ያው የለውጡ ሁኔታ ከፈጠሩ የተወሰኑ በስተቀር በብሔረሰብ በደቡብ ኦሞና በአርባ ምንጭ መካከል የሚገኝ የደራሼ ብሔረሰብ አባል ነኝ።
አመሰግናለሁኝ አሉላ። የጸጋይ ሳሙኤል ይባላል። እኔ የምኖረው እዚህ ቶሮንቶ ካናዳ ነው። በተለይ ከ1994 ጀምሮ ሲዳማ በሚያደርገው ራስን በማስተዳደር እንቅስቃሴ ውስጥ አክቲቭሊ ከሃይ ስኩል ኤጅ ጀምሮ ሲንቀሳቀስ ነበረ። የሲዳማ ተወላጅ ነኝ።
መልካም፣ አመሰግናለሁ እንግዶች የሁለታችሁን ለትውውቁ። የሲዳማ የክልልነት ጥያቄ በህዝበ ውሳኔ ሊወሰን በተቃረበበት ሰዓት ላይ ነው የምንነጋገረው። እዚህን ውሳኔ አንድምታ ከተለያዩ አቅጣጫ ግራና ቀኝ መመልከት በሲዳማ ክልል ጥያቄ መሰረታዊ ጭብጥ ብንደረደር፣ በቅድሚያ በዚህ ህዝበ ውሳኔ ሀሳብ ላይ ያላችሁን አቋም በየተራ ልውሰድ። አቶ ሽመልስ እርሶ ይጀምሩልኝና ወደ አቶ ጸጋ ያልፋለሁ።
እሺ፣ አመሰግናለሁ። እንግዲህ የሲዳማ ራስን በራስ የማስተዳደር ጥያቄ አሁን ወደ ሶስተኛ ትውልድ የተሻገረ ጥያቄ ነው። በትጥቅ ትግልም ከዛ በኋላም በሰላማዊ ትግልም ከወጣቱም አርሶ አደሩም በአጠቃላይ ማህበረሰቡ ተመሳሳይ አቋም በያዘ በሚመስል መልኩ ለረጅም ጊዜ የነበረ ጥያቄ ነው። ያላግባብ የዘገየና በትክክለኛ ሰዓት ትክክለኛውን ምላሽ ባለማግኘቱ ምክንያት በርካታ መስዋዕትነት የተከፈለበት ነው። በሰው ኃይልም በንብረትም ያ በመሆኑ ምክንያት እየዘገየ እየቆየ ሲሄድ በርካታ ነገር ማስከፈል ችሏል እና ስለዚህ ጥያቄው ምንም እንኳን የሚፈልጉት የሚቃወሙት ክፍት ሆኖ ለውይይት ለክርክር ቀርቦ ምናልባትም የሚደግፉት ምናልባትም የሚቃወሙት ተከራክረው ህዝቡ በቂ መረጃ ካገኘ በኋላ ወደ ምርጫ የሚሄድበት ዲሞክራሲያዊ ሂደቱን ጠብቆ የሄደ ባይመስልም ግን ይሄን መንግስት በአግባቡ ያን ባለማመቻቸቱ ምክንያት የተለያየ ጊዜ ኃይል ጀምሮ የተለያዩ ካምፔኖችን በማከናወን እንግዲህ እዚህ ደረጃ ደርሷል። ስለዚህ አሁን ህዝቡ መብቱን ኤክሰርሳይዝ የሚያደርግበት ወቅት ነው እና በደንብ ጥንቃቄ ተደርጎ ህዝቡ እንግዲህ ድምፁን እንዲያሰማ በሚደረግበት ወቅት ነው ያለ ነው።
መልካም። አቶ ጸጋዬ በአቶ ሽመልስ በኩል የቀረበውን ሰምተዋል። መሰረታዊው ጥያቄ እንዲያውም የዘገየ ነው፣ ብዙም ዋጋ አስከፍሏል። ህዝቡ አስፈላጊውን መረጃ አግኝቶ የመወሰን እድል ሊሰጠው ይገባ ነበረ ብል ነው ያሉት። እርሶስ ምን ይላሉ?
አመሰግናለሁኝ አሉላ። አሽመልስ በደንብ አድርገው አስቀምጠውታል። አላስፈላጊ ዋጋ ለዘመናት የሲዳማንም ህዝብ እንዲሁም በአካባቢው የሚኖሩትን ዋጋ ሲያስከፍል የቆየ ነው። አሁን ግን ወደ ሪፍረንደም ወይንም ደግሞ ህዝቡ የራሱን መብት በራሱ ወደሚወስንበት ደረጃ ደርሷል እና ይሄ ለሀገራችንም ትልቅ እርምጃ እንደሆነ ነው እኔ ማስበው። ለሲዳማ ህዝብ ብቻ ሳይሆን በተለይ ግን ለሲዳማ ህዝብ ላለፉት 130 ዓመታት ሲታገል ለነበረው አሁን ህገ መንግስቱ ተግባራዊ ሲሆን ማየት ደግሞ ትልቅ ፎታ የሚሰጥና ለአካባቢውም መረጋጋት እንዲሁም ለህዝቡ ጥያቄ በህጋዊ መንገድ ህገ መንግስቱን በተከተለ መንገድ ምላሽ የሚያገኝበት ስለሆነ ለወደፊት የሚኖረንን አብሮነትንና አንድነትን እንዲሁም ኢትዮጵያዊነትን የሚያጠናክር እንደሆነ ነው እኔ የማስበውና በዚህ መንገድ ነው ማየው።
መልካም አንድነትን ያጠናክራል ነው ያሉት። ተፋ ያሉትን አንድምታዎች በዝርዝር እንመለከታለን። ነገር ግን ይሄ ራስን በራስ የማስተዳደር ጥያቄ በራሱ ምንድነው መሰረቱ? እኔ እንደ ክልል በክልልነት መተዳደር አለብኝ የሚለውን ጥያቄ ሲያነሱ ደቡብ ክልል ውስጥ ከሚገኙ 11 ዞኖች ውስጥ አብዛኞቹ ጠይቀዋል። ቀደም ብሎ እንደገለጻችሁት የሲዳማን አይነት ረጅም ጊዜ የወሰደ የረጅም ጊዜ ታሪክ ያለው ባይኖርም ጥያቄዎቹ የሲዳማ ዞን ብቻ አይደሉም። ምንድን ነው መሰረቱ? ምንስ እንዲያስገኝ ነው በክልልነት ደረጃ ይሄ ጥያቄ ሲቀርብ? አቶ ሽመልስ
እንግዲህ የአጭክ ታሪካዊ የሆነ መሰረትም አለው። የህዝቦች ራስን በራስ የማስተዳደር በቋንቋ የመጠቀም ልክ እንደማንኛውም የመብት ጥያቄዎች፣ የኢኮኖሚ የመብት ጥያቄዎች፣ የፖለቲካ ሌሎችም እንደዚህ ጥያቄዎች በተለያየ ጊዜ የተለያየ ወቅት ይነሳሉና ይሄኛው አንዱ ራስን በራስ የማስተዳደር ጥያቄ የሲዳማ ጎልቶና ጠንክሮ በደንብ ተደራጅቶ ይወጣ ይሁን እንጂ ሌሎችም እንደዛው አንተ እንደገለጽከው ይወጣ ነው። ግን ዋናው መሰረቱ ይመስለኝ ከዚህ በፊት በተለያየ ጊዜ ብሔረሰቦች ኢትዮጵያ ውስጥ የጋራው ክሊና አግኝተው የጋራ ድምጻቸው ተሰምቶ ኢትዮጵያ ውስጥ ካለው የፖለቲካ ኃይል አሰላለፍ የድርሻቸውን ተሰልፈው የማህበረሰባቸው የየራሳቸውን ጥቅምና ፍላጎት ያስጠበቁበት ሁኔታ ስላልነበረ ይሄ በማንነታቸው ተደራጅተው ራሳቸውን የመከላከልና ከዛውም የኢትዮጵያ ፖለቲካ ውስጥ የሚኖራቸውን ድርሻ ከፍ ለማድረግ በተለያየ ጊዜ በተለያየ ቅርጽና መልክ እየያዘ የመጣ ሁኔታ ነው እና ይሄ አሁን ያለው ህገ መንግስት ከመጣ በኋላ ደግሞ የራስን በራስ ማስተዳደር እስከ መገንጠል የሚለውን መብት እንግዲህ እሱ ሌላ ምንም ያስፈልጋል አያስፈልግም እስከ ምንድን ነው ጥቅሙ የሚለውን ብዙ የዚህኛው ንግግራችን ርዕስ ባይሆንም ግን ያ ደግሞ መሰጠቱ የበለጠ እያጎላው የመጣበት ሁኔታ ነው ያለውና ይሄኛው ግን የክልል የራስን በራስ የማስተዳደር ጥያቄዎች አብሮት የመጡ ያሉ የተለያዩ ተግዳሮቶችም እንደዚሁ አሉ። በአጠቃላይ ግን ህዝቦች እንዳገር በኢትዮጵያ ውስጥ የጋራ ጥቅማቸውን እናስጠብቅበታለን፣ ይህ ድምጻችን እናሰማለን፣ ባህላችንን፣ ቋንቋችንን፣ እነዚህ ነገሮች በሙሉ እናሳድጋለን የሚል አይነት እሳቤ ስለያዘ ነው እና መሰረታዊ ፍላጎቱ ያ ነው።
መልካም።
ይሄ እንዴት ይሳካል? ምን ጥቅም አለ?
መልካም ጥያቄዎች አነሳለሁ። አቶ ሽመልስ ባጭሩ ትልቁን ጥያቄ ለማንሳት እድል ይሰጠናል። የተለየ ሐሳብ ካለዎት አቶ ሽመልስ ባሉት ላይ?
ብዙም የተለየ ሐሳብ የለኝም። ያው አቶ ሽመልስም ጥሩ አድርጎ አስቀምጠውታል። ነገር ግን በተለይ የሲዳማን ኮንቴክስት በምናይበት ጊዜ ይሄ ጥያቄ የተነሳው አሁን በአሁኑ አስተዳደር ሳይሆን ከዚህ በፊት በተለይ ከ1890ዎቹ በሚኒሊክ ኤክስፓንሽን በሚባልበት ጊዜ ከዛ በፊት ሲዳማ የራሱ የሆነ አስተዳደር ነበረው። ያ ነገር በዛ ኤክስፓንሽን ወቅት ሲነጠቅ ከዛ በኋላ ህዝቡ በተቀናጀም ባልተቀናጀም መንገድ ሲታገን ነው የቆየው እና ዋናው እና የመጀመሪያው የአይደንቲቲ ጉዳይ ነው። ህዝቡ በራሱ ይፈልጋል። ያን በሚያጣበት ጊዜ ብዙ ጥያቄ የሚፈጠርበት ሁኔታ አለ። አንደኛው እሱ ሲሆን፣ ሁለተኛው ነገር ደግሞ በዛን ሰዓት ወይም ደግሞ ያለፉትን ኢትዮጵያን አስተዳደሮችን በምናይበት ጊዜ የብሔር ጭቆና የነበረበት ሁኔታ አለ። እንግዲህ እሱ በሱ የማይስማሙ ሰዎች ቢኖሩም የብሔር ጭቆና ሳይሆን የመደብ ጭቆና ነው የሚሉ ቢኖሩም ህዝቡ ብዙ በተለይ ደቡብ ውስጥ ያሉ ብሔሮችና ብሔረሰቦችን በምናይበት ጊዜ ለዛ ጭቆና ሰለባ የሆኑና ከዛ ለመውጣት ደግሞ በተለያየ መንገድ ሲታገሉ የነበሩ አሁን ደግሞ ያ ነገር ወደ ፎርማል በሆነ መንገድ እየመጣበት ሁኔታ ነው ያለው። ዋና ዋና ነገሮቹ የመጀመሪያው የአይደንቲቲ ጉዳይ ሲሆን፣ ሁለተኛው ደግሞ ቅድም እንደተባለው የሚገባኝን በሀገሪቷ ውስጥ ማግኘት ያለብኝን ጥቅም አላገኘሁም፣ አልተወከልኩም የሚሉም ጥያቄዎች ስላሉ እነዚህ የሚያስነሷቸው ጥያቄዎች ናቸው።
መልካም። የማንነት ውክልና እንዲሁም ደግሞ ሌሎች ክልሎች ጋር በሚኖራቸው መስተጋብር የሚኖራቸውን ወይም ሊያገኙ የሚገባውን ስፍራ የሚል አንድምታ ያለው ነው አስተያየታችሁ። እስኪ ወደ አከራካሪው ምናልባትም ከሌሎች አቅጣጫዎች ሀሳብ ወደሚነሱበት ትልቅ ጥያቄ እንሻገር። በአንድ በኩል ሲዳማ እንደ ዞን ይህን ጥያቄ ሲያነሳ በርካታ በርካታ አመታት አስቆጥሯል። ብዙም ዋጋ ተከፍሎበታል። መጀመሪያ ምድል ሊሰጠው ይገባ ነበር፣ የህዝቡ ድምጽ ሊሰማ ነበር የሚለውን አቅርባቸዋል። በሌላ በኩል በዚህ ክልል ብቻ እንኳን በርካታ ዞኖች ተመሳሳይ ጥያቄ አቅርበዋል። ይሄ ውሳኔ ይሁንታ ቢያገኝ ምንድን ነው አንድምታው? የሁሉም ዞኖች ጥያቄ በዚህ መልኩ ሊመለስ ነው? የቱ ጋ ነው የሚቆመውስ የክልል ጥያቄ የሚሉ ሀሳቦች አሉ። እያንዳንዱ ኢትዮጵያ ውስጥ ያለ ብሔረሰብ በሙሉ ክልሉ የሚል ጥያቄ የሚያቀርብ ከሆነ ወረዳ የሚሆነው የቱ ጋ ነው? ዞን የሚሆነው የቱ ጋ ነው? ሁሉም ክልል ሊሆን ነው ወይ? መመለስ ያለበት ጥያቄ ነው። አድማጮች፣ እሰጥ አገባ ክርክር ይቀጥላል። ሳምንት ጠብቁን። አሁን ተከታዩ ቀደም ብለን ያስተዋወቅነውን የሶስቱን የአባይ ተፋሰስ ሀገሮች ኢትዮጵያ፣ ሱዳንና ግብጽን የዋሽንግተን ላይ የሚኒስትሮች ጉባኤ ይመለከታል። በፕሬዚዳንት ትራምፕ ጋባዥነት በተካሄደው በዚህ ስብሰባ ላይ የሶስቱም ሀገሮች የውጭ ጉዳይ ሚኒስትሮች በሰባት ቀናቱ ስምምነት ላይ ለመድረስ ተስማምተዋል። ሰለሞን አባተ ዝርዝሩን ይዟል።
የህዳሴ ግድብ መሠረት ከተጣለ 8 ዓመታት ተቆጥረዋል። በብዙ ውዝግቦች፣ ውጥረትና ውጣ ውረድ ውስጥም ቢሆን ወደ መጠናቀቁ እየተቃረበ ነው።
በአዲሱ እቅድ በ2013 አካባቢ 2 ተርባይኖች ለመንጨት ይጀምራሉ። በ2015 ደግሞ ሁሉም ተርባይኖች ሙሉ በሙሉ ተጠናቀው የሙሊትም ስርዓት እየተካሄደ ኢነርጂውን እየመነጨ የሚሄድበት ሁኔታ ነው የሚኖረው ማለት ነው።
የመጀመሪያው ምዕራፍ 1 ዓመት ቀረው። የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ቀደም ሲል ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት። 4 ቢሊዮን የአሜሪካ ዶላር እንደሚጠይቅ ታልሞ የተጀመረው ህዳሴ በ130 ቢሊዮን የኢትዮጵያ ብር አጠቃላይ ወጪ ሲጠናቀቅ በአፍሪካ አቻ አይኖረውም። ከዓለም ግዙፍ ግድቦችም አንዱ ይሆናል። ህዳሴ ሥራውን በሙሉ አቅሙ ሲያካሂድ ወደ 6.5 ጊጋዋት የሚጠጋ ኃይል እንደሚያመነጭ ይጠበቃል። ለታላቁ ህዳሴ ግድብ ውሃ የሚመግበው ሚሌኒየም ሐይቅ ከ70 ቢሊዮን ሜትር ኪዩብ በላይ የሚይዝ ሲሆን ወደ 2000 ካሬ ኪሎ ሜትር ላይ የሚንጣለል ግዙፍ ማጠራቀሚያ ነው። ይህ የህዳሴ ግድብ አብዝቶ እንደሚያሳስባት ስትናገር የኖረችው ግብፅ አባይ የትም እንዲነካባት እንደማትፈልግ፣ እንዲያውም የዛሬ 60 ዓመት ሱዳን፣ ግብፅና እንግሊዝ ደርሰውበታል የሚባለው ኢትዮጵያ የሌለችበትና ዕውቅናም የማትሰጠው ስምምነት ኃይሉን ጠብቆ እንዲቆይ ነበር የምትፈልገው። የተፈጥሮ አካባቢን የመጠቀም መብት አለኝ ስትልም ኢትዮጵያ ስትሟገት ቆይታለች። የህዳሴ ግድብ ግንባታንም ጀምራለች። የናይል ተፋሰስ ተቋም አባል ሀገሮችና የግርጌ የሆኑት ሱዳንና ግብፅ ጨምሮ በብዙ ደረጃዎች ንግግሮችና ውሎች ሲካሄዱ ቆይተው በተለይ ኢትዮጵያ፣ ሱዳንና ግብፅ በመጋቢት 2008 ዓመተ ምህረት የመርሆች መግለጫ በሚል የሚጠራ 10 አንቀጾች ያሉት ሰነድ ተፈራርመው ኢትዮጵያም ግድቧን መገንባቷን ቀጥላለች። ይሁን እንጂ የህዳሴ ግድብ ቀልብ አልተኛም፣ የግብፅ ቀልብ አልተኛም። ንግግሮቹ ሲጀመሩ ሲቋረጡ፣ ድርድሮች ሲሰምሩና ሲፈርሱ እነሆ እስከ ዛሬ ተጓተዋል። ግብፅ ባገኘቻቸው አጋጣሚዎች ሁሉ ድምጿን ታሰማለች፣ ዓለም አቀፍ ጉትጎታዎችን ታካሂዳለች። ባለፈው መስከረም መጨረሻ ላይ ፕሬዚደንቱ አብዱልፈታህ ኤልሲሲ የወሰዱት እርምጃ አንዱ ማሳያ ነው። ፕሬዚደንት ዶናልድ ትራምፕ ጣልቃ እንዲገቡና እንዲያነጋግሯቸው በተባበሩት መንግስታት ድርጅት 74ኛ ጠቅላላ ጉባኤ ወቅት ሲያገኟቸው ጠየቋቸው። ትራምፕም ተስማሙና አጠገባቸው የነበሩት የገንዘብ ሚኒስትራቸው ስቲቨን ምኑቺን እንዲያስተባብሩ አዘዙ። ምኑቺንም የታዘዘውን አስፈጸሙ። ከትናንት በስቲያ ረቡዕ ጥቅምት 26 2012 ዓ.ም የሦስቱ ሀገሮች የውጭ ጉዳይ ሚኒስትሮችና የዓለም ባንክ ፕሬዚደንት እንዲሁም ከአሜሪካ በኩል ራሳቸው ምኑቺን የተገኙበት ስብሰባ ተካሄደ። የኢትዮጵያ የውሃ ሚኒስትርም ነበሩ። የሦስተኛ አደራዳሪን ሐሳብ ጣልቃ መግባት አጥብቃ የማትቀበለው ኢትዮጵያ በዚህ በዋሽንግተኑ ስብሰባ ግን ደስተኛ መሆኗን የውጭ ጉዳይ ሚኒስትሯ ገዱ አንዳርጋቸው ትናንት በኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ሲሰጡ አስታውቀዋል።
ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች ከፍተኛ የሆነ ጥቅም የሚሰጥ መሆኑን ለማስረዳት እድል ያገኘንበት ነው። ከዚህ ጋር ተያይዞ የተለያዩ ብዥታዎች ነበሩ። እነዚህ ብዥታዎችን ለማጥራትና ትክክለኛው ገጽታ በእውነት ግንዛቤ እንዲያገኝ ለማድረግ ሞክረናል። ሌሎቹ ሀገሮችም ግብጽም ሱዳንም ያላቸውን ሀሳብ በዚህ ዙሪያ ለማስረዳት ጥረት አድርገዋል። በመጨረሻ ላይ የደረስንበት ስምምነት ምንድን ነው? ከዚህ ቀደም የሶስቱ ሀገሮች ምናልባትም ላለፉት ዓመታት ሲያካሂዱት የነበረውን የድርድር እንቅስቃሴ እንደገና በተጠናከረ ሁኔታ እንዲቀጥሉበት፣ ይሄ በተለያየ መንገድ ይጓተት የነበረው ቀርቶ በመልካም ከበጎ ሁኔታ ተነስቶ ውይይቱ እና ድርድሩ እንዲካሄድ ለማድረግ ስምምነት የደረስንበት ሁኔታ ነው። ይሄ በኢትዮጵያ በኩልም የሚፈለግ ነው። በተለያየ ምክንያቶች ሲደነቃቀፍ፣ አንዳንድ ጊዜ ደህና ሲሄድ፣ ሌላ ጊዜ ደግሞ ሲጓተት የነበረው ሁኔታ በተጠናከረ መንገድ ቀጥሎ ኢትዮጵያም ግድቡን የሰራችበትን ዓላማ በሚያሳካ መንገድና የኢትዮጵያን ሕዝቦች ተጠቃሚ በሚያደርግ ሁኔታ ግድቡ ውሃ በመያዝም ይሁን ውሃ ከያዘ በኋላ በሚኖረው የውሃ አጠቃቀም ሂደት ውስጥ ተገቢውን ጥቅሟንና መብቷን በሚያስከብር ሁኔታ እንዲሁም ደግሞ የታችኞቹ አገሮች የጎላ ጉዳት ሳይደርስባቸው ከግድቡ ተጠቃሚ የሚሆኑበትን ሁኔታ በሚፈጥር አግባብ ድርድር መካሄድ እንዳለበት የኢትዮጵያ ግልጽ የሆነ አቋም ነበረ። ይህንን የድርድር ሂደት አሁን እንድናስቀጥል ነው ስምምነት የደረስ ነው። በዚህ ደግሞ እኛም ደስተኞች ነን። ሌሎች ሁለቱ ሀገራትም ይህን ሁኔታ ድርድሩ መቀጠል እንዳለበት ስምምነት ላይ ደርሰናል።
ልዑካኑ ወደ ስብሰባቸው ከመግባታቸው በፊት ከጋባዡ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግሥት ተገናኝተው ተነጋግረዋል። ስብሰባው ለሦስቱም ሀገሮች መልካም አጋጣሚን የፈጠረ ስለመሆኑ ከውጭ ጉዳይ ሚኒስትሩ ጋር የነበሩት የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተናግረዋል።
ይሄ ውይይት በመሰረታዊነት እዚህም ያለውን ኮንፊውዥን በጥሩ ሁኔታ ያጠራ፣ ለእኛ የማስረዳት እድል የፈጠረልን ነው። ከተከበሩ ፕሬዚዳንት ትራምፕ ጀምሮ እሳቸውም ሁላችንንም ሁለት ሁለት ሰው ከየሀገሩ አንድ ላይ አስቀምጠው የተለያዩ ጥያቄዎችን በማንሳት ጉዳዩን በትክክል ለመረዳት ጥረት አድርገዋል። ከዚህ ውስጥ እንደ ማሳያ መውሰድ የምፈልገው ግድቡ አልቆ አብረን ሪቫን እንቆርጣለን፣ እኔም ሪቫን ከእናንተ ጋር መቁረጥ እፈልጋለሁ የሚል የመጨረሻ አስተያየት ሰጥተዋል። ስለዚህ ይህንን ያለው ልዩነት አጥርታችሁ በትብብር መንፈስ እንድትጨርሱ፣ ይህንንም ለማድረግ ደግሞ አሁን ያለውን ሁኔታ የትሬዥሪ ሴክሬታሪው በሚመሩት ስብሰባ በፕሮሰሱ ላይ በተለይ የተደነቃቀፈ ያለውን የድርድር ሁኔታ በተገቢ ጥንቃቄና በተቻለ ፍጥነት መጠናቀቅ እንዲችል አቅጣጫ አይነት ለሰብሳቢው ሰጥተው በዛው መንፈስ ተወያይተናል። ውይይቱ የቴክኒካል ጉዳዮችን ያነሰ ሳይሆን በአብዛኛው የተጓተቱት ቀጣይ የቴክኒካል ውይይቶች ተጠናክረው እንዴት ይሄዳሉ የሚለውን የፕሮሰስ ላይ ትኩረት ያደረገ ነው።
ዩናይትድ ስቴትስ ወደዚህ ጉዳይ ለመግባት የወሰነችው በእውኑ የግብፅ ፕሬዚደንት ስለጋበዟቸው ስለጠየቋቸው ብቻ ነው? ሌላስ ጥቅምና ፍላጎት ይኖራት ይሆን?
በዚህ ጉዳይ ላይ ዛሬ መናገር አልፈልግም።
የፕሬዚደንት ትራምፕ አማካሪ ኬሊያን ኮንዌይ ከዋይት ሀውሱ ስብሰባ በኋላ ለጋዜጠኞች የሰጡት መልስ ነው። ለማንኛውም ግን የዩናይትድ ስቴትስ በአካባቢው ላይ ልቦናዋን ማሳረፏ ምክንያት አለው ይላሉ የሰሜን ካሮላይና ዩኒቨርሲቲ የውሃ ኢንስቲትዩት ዳይሬክተር እና ቀድሞ በውጭ ጉዳይ መስሪያ ቤቱ የዓለም አቀፍ ወሰን ተሻጋሪ ውሃዎች ጉዳዮች አስተባባሪ ኤረን ሳልዝበርግ።
ዩናይትድ ስቴትስ በአፍሪካ ቀንድ ላይ እጅግ የበረታ ስልታዊ ትኩረቶች አሏት። በአካባቢው ላይ ብዙ የልማትና ሰብአዊ ድጋፎችን እናፈሳለን። እንደ እውነቱ በአካባቢው የግጭት መቀስቀስ አዝማሚያ ያሳስበናል።
በተለይ ሁለት ሀገሮች ግን ከዚያ ያለፈ የራሳቸው የውስጥ ጉዳዮች አሏቸው። ለነገሩ ዩናይትድ ስቴትስን በቅርብ የሚፈልጉበት በመካከለኛው ምስራቅ ኢንስቲትዩት የግብፅ ፕሮግራም ዳይሬክተር ሚሬት መብሩክ
የውጭ ቀጥተኛ መዋለ ንዋይ የሚፈልጉ ሁለት ሀገሮች አሉ። ለህዝቦቻቸው ስራ መፍጠር እንዲሁም ንዋይ ሊፈስባቸው የሚችሉና ምጣኔ ሀብታቸው መገንባት የሚፈልጉ መሆናቸውን ማሳየትም የሚፈልጉ ናቸው። እናም በዓለም እጅግ ግዙፍ ምጣኔ ሀብት ይህንን ጉዳይ በቅርበት እንዲከታተል ማድረግ ለእርሱ ሳቢ ጉዳይ ነው።
የስብሰባቸው ሀሳብ በብዙ የጥያቄዎችና መልሶች ላይ ተንጸባርቆ ነበር። በትናንትናው ላይ ሱዳንም ከኢትዮጵያ ጎን እንደምትቆም ደጋግመው ተናግረዋል ሚኒስትሮቹ። ለማንኛውም ግን ሐሳባችን እኛ ብቻ ተጠቃሚ የመሆን አይደለም ብለዋል የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው። ኢትዮጵያ ውስጥ ላሉ ግጭቶችና ሁከቶች ይህ የአባይ እንቅልፍ የሚነሳትን ግብፅን ተጠያቂ ለሚያደርጉ ሐሳቦች ሁለቱ ሚኒስትሮች የሰጧቸው ምላሾች ችግሩን ለመፍታት ወደ ውጭ ሳይሆን ራሳችንን እንመልከት፣ ራሳችን ላይ እናተኩር የሚል ነው። ለማንኛውም አሉ የውሃና ኢነርጂ ሚኒስትሩ ዶክተር ስለሺ፣
የተዳከመች ኢትዮጵያ ለማንኛውም አጥቂ ወይም ጠላት ክፍት እንደምትሆን ግልጽ ነው። ስለዚህ ኢትዮጵያውያኖች በትንሽ ነገሮች ተጠምደን በትንሽ ነገሮች እየተጣላን ጊዜ ከምናሳልፍ ጄኔሬሽንም እድል እንዳያገኝ በር ከመዝጋት ቆም ብለን እያሰብን ስለምንጽፈውም ነገር እያሰብን ስለምንመራውን ፖለቲካ በአግባቡ እያሰብን የትኛው ኢትዮጵያን የበለጠ ያሳድጋል የሚል የሀሳብ ልዕልና ያላቸውን ፕሮግራሞችና አስተሳሰቦች በከፍተኛ ደረጃ እያያዝን ከሰራን አገራችን በቅርብ ጊዜ ትልቅ ደረጃ ማድረስ እንችላለን።
በነገውና ከነገ በስተያ ምሽት ተከታታይ ዝግጅቶችን ይዘን እንቀርባለን። በዚህ ላይ በፌስቡክ ገጻችንም ላይ ሙሉ ቃለ ምልልስ ይገኛል።
አድማጮች፣ ስርጭታችን በዚሁ አበቃ። የትግርኛ ስርጭት ይቀጥላል። ቅዳሜ ጠብቁን። ሰላም፣ ደህና እደሩ። ¶¶